ጋቢና ቪኦኤ። አሁን ወደ ናይሮቢ ኬንያ እንሄዳለን። በዛ ዘጋቢያችን ገልሞ ዳዊት ይገኛል። ገልሞ እንግዲህ ጋቢና ቪኦኤ ለመጀመሪያ ጊዜ ልናሳፍረ ነው።
በጣም አመሰግናለሁ።
እንግዲህ ዛሬ የምንነጋገረው በምስራቅ አፍሪካ በኩል ማለትም ኬንያን፣ ታንዛኒያን፣ ማላዊና ሞዛምቢክን አንዳንድ ጊዜ ደግሞ በዚምባብዌ በኩል አድርገው ወደ ደቡብ አፍሪካ የሚያመሩ ኢትዮጵያውያን ስደተኞችና ፍልሰተኞችን በተመለከተ ነው። ሰሞኑን በተለይ ከታንዛኒያ በኩል ዜና አለና እስኪ ከቅርቡ ዜና እንጀምር።
በቅርቡ ያለው ዜና ምን መሰለኝ ነው፣ ቅርብ ጊዜ በተለይ ከጃንዋሪ መጨረሻ አካባቢ አንስቶ በጣም ብዙ የኢትዮጵያ ስደተኞች ወይም ፍልሰተኞች ወደ ደቡብ አፍሪካ ለመሄድ በታንዛኒያ በኩል እያመሩ ይያዛሉ። ይህም የሆነው መጀመሪያ የተያዙት በኢሪንጋ የሚባል አካባቢ ነው። ይሄ ኢምቤያ የታንዛኒያና ማላዊ ድንበር አካባቢ ነው ይሄ ቦታ። እዛ ተያዙ 83ቱ። አሁን ፍርድ ቤት ሊቀርቡ ነው እና ከዛ በኋላ ደግሞ ሳምንት ማክሰኞ አካባቢ ወደ 44 የሚሆኑ የኢትዮጵያ ዜጎች ናቸው ታንዛኒያ ውስጥ የተያዙ እና በዚህ ሁለት ወር መሀል ነው እኚህ ወደ 120 በላይ የሚሆኑ የኢትዮጵያ ስደተኞች ወይም ፍልሰተኞች የተያዙ።
እንዴት ነው እነዚህ ስደተኞች ወይም ፍልሰተኞች እነዚህን ሁሉ ብዙ ድንበሮች ነው የሚያቋርጡት? እንዴት ነው የሚያቋርጡት?
ደላሎች አሉ፣ እነሱ ይቀበሏቸውና እስከ ታንዛኒያ ቦርደር ወይንም እስከ ታንዛኒያ ድንበር ናማንጋ ይባላል ቦታው። ከናይሮቢ ወደ 120-80 እንደዛ ኪሎ ሜትር ነው የሚያደርገው። እዛ ይደርሷቸዋል። ከዛ በኋላ ደግሞ ታንዛኒያ ያለው ደላላ ተቀብሏቸው እንዲህ እያሉ ነው ከማላዊ፣ ከዛ ደግሞ ወደ ሞዛምቢክ ወይ ወደ ዚምባብዌ እያስተላለፏቸው እንደዚህ እየተቀባበሏቸው ነው የሚያሳልፏቸው። እንዲህ የሚያዙ ሰዎች ገንዘቡን በአግባብ ባለመክፈላቸው ነው የሚያዙ። ለደላሎች የሚሰጧቸውን ነገር ሲያጡ እነዚህ ደላላዎች ለፖሊስ አሳልፏቸው ይሰጣሉ ወይም ያጋልጧቸዋል ማለት ነው።
እንግዲህ እንደው እስኪ አጠቃላይ የህጉንም ነገር ስላነሳኸው የህገ ወጥ የሰዎች ዝውውር ላይ እነኚህ የምስራቅ አፍሪካ ሀገሮች ያላቸው የኢሚግሬሽን ህግ ምንድን ነው?
ኢሚግሬሽን ህጋቸው ጠበቅ ያለ ነው። ጠበቅ የሚለው ሲያዙ ስደተኞቹ ወይ ደግሞ ፍልሰተኞቹ ሲያዙ ብቻ ነው እንጂ እንዲህ በተግባር ተከታትሎ በስውር የሚሄዱትን ስደተኞች የሚያጋልጥ አካል ይናክል የለም። ለምን? እነሱም ጥቅም ከእነሱ ስለሚያገኙ ማለት ነው፣ ከደላሎቹ እና የተሳሰሩ ናቸው። ነገር ግን ወደ ታንዛኒያ ምናምን ስትሄድ ወደ 120 ተያዙ ያልነው አሁን በዚህ ሳምንት የተያዙት እንዳሉ እስከ 3 ዓመት ሊቀጡ ወይም እስከ 1 ሚሊዮን የኬንያ የታንዛኒያ ሺሊንግ ወይንም እስከ $500 ሊቀጡ ይችላሉ። ነገር ግን ኬንያ፣ ዩጋንዳ፣ ታንዛኒያ፣ ሩዋንዳ፣ ቡሩንዲ እነኚህ ኢስት አፍሪካን ኮሚኒቲ የሚባል አንድ የማህበር ነገር አላቸው፣ አንድ ላይ የመሆን ማለት ነው። የአንዱን አይዲ ካለ እዚህ ውስጥ መዞር ትችላለህ። እና በህግ በኩልም ትንሽ እነሱን ለመከታተል በተለይ ደላሎቹን ለመከታተል በጣም ትንሽ ያስቸግራቸዋል። ለምንድን ነው? የአንዱ ሀገር ደላላ ወደ ኬንያ መጥቶ ሊወስዳቸው ይችላል እነኚህን ስደተኞች። እና በአጠቃላይ እሱም የእሱም ጫና አለ። ሌላ ደግሞ የመልካም አስተዳደር በተለይ የሙስና እና እንደዚህ አይነት ጫና ስላለ ደላሎቹን በህገ ወጥ የሰዎች ዝውውር ላይ የሚሰማሩትን ሰዎች ወደ ህግ ማምጣቱ ትንሽ ያስቸግራል ማለት ያስደፍራል እዚህ አካባቢ።
Hello Jibjiga, hello Goday, hello Qabri Dahar, hello Dagaxbuur, hello Diridabe, hello Shimil. Gabina VOA, Gabina, Gabina, Gabina. Waxaad dhageysanaysaan Gabina VOA, Gabina, Gabina, Gabina.
ጋቢና ቪኦኤ ይቀጥላል። ከገልሞ ጋር ያደረግነው ቆይታ አልተጠናቀቀም። በተለይ በዚህ ጉዞ ራሳቸውን አደጋ ላይ ጥለው ወደ ደቡብ አፍሪካ የሚያመሩት የሚበዙት ወጣቶችን ሁኔታ ያስቃኘናል።
በጣም ወጣቶች ናቸው። በተለይ ከአስረኛ ክፍልን ወይንም 12ኛ ክፍልን እንደጨረሱ ትምህርታቸውን መቀጠል ያልቻሉ ሰዎች ናቸው ወደዚህ ነገር የሚገቡት እና መነሻቸውም አብዛኛውን ጊዜ ከደቡባዊ ኢትዮጵያ ክፍል ነው። በተለይ ወላይታ አካባቢ፣ ከሲዳማ አካባቢ እና በተለይ ደግሞ ከካምባታ አካባቢ ይህንን ጉዞ ለማድረግ የሚወስኑ ሰዎች ከዛ ነው የሚነሱ።
ገልሞና ሄኖክ የሚያደርጉት ውይይት ዝርዝሩ ይቀርባል። ከዚያ በፊት ግን አንድ ዘገባ እናምጣ። ጋቢና ቪኦኤ ዝግጅታችንን በአጭር ሞገድ 215580 ኪሎ ሄርስ እንዲሁም በ6080 ታገኙታላችሁ። ከምሽቱ 1 ሰዓት ተኩል እስከ 2 ሰዓት ማለት ነው። በመካከለኛ ሞገድ ደግሞ በ1431 እንዲሁን እንገኛለን። በዛሬው ዝግጅታችን ጉዳያችን ብለን ያዝነው ወደ ደቡብ አፍሪካ የሚካሄደውን ስደት ላይ ነው።
ከኢትዮጵያ ነው የመጣ ነው። አላማችንም ሰርተን የምንተዳደርበት ስራ መፈለግ ነው። ከሞያሌ ድንበር ቀጥታ ወደዚህ ያመጣን ደግሞ ሹፌሩ ነው።
ከፍልሰተኞቹ መካከለ አንዱ የሰጠውን አስተያየት ነው ከላይ የሰማችሁት። በታንዛኒያ ታንጋ ግዛት ቁጥራቸው የተበራከተ የመጣው ኢትዮጵያውያን ፍልሰተኞችና ስደተኞች ሁኔታ አስመልክቶ የአካባቢው ፖሊስ ኮማንደር ሚስኪላ ሚሲዮ በቁጥጥር ስር የሚገኙት የፍትህ ሂደት ይጠብቃቸዋል ብለዋል።
ወሃሚያጂ ሃው ሐላሙ ወሊ ፓኪሪዮ ፓኪዎ ከማ ሙዚጎ ፈረንጅ ያፓንዳ ሂሞ
እነዚህ ህገወጥ ፍልሰተኞች ልክ እንደ ዕቃ ተጭነው በመወሰድ ላይ እያሉ ነው ኬላችን ላይ በፍተሻ የተያዙት። ወደ ዳሬ ሰላም እየሄዱ ምላንዲዚና ቻሊኒ መሃል አገኘናቸው። እዚህ ላይ ለአሽከርካሪዎች አንድ ግልጽ ሊሆንላቸው የሚገባ ነገር አለ። እነኚህን ፍልሰተኞች የታደግናቸው ድምጻቸውን በመስማት ብቻ ነው። ይሄዱበት የነበረው መኪና በሸራ ስለተሸፈነ ህይወታቸው ለአደጋ የተጋለጠ ነበር። ስለዚህ እንዴት ነው አንተ መኪናህን በሸራ ሸፍነህ እንደዚህ የምትሄደው? እንዲህ ማድረግ አልነበረባቸውም።
ፍናሰራረን ጋዲና ቪኦኤ
ሽርን ጋቢና
ብላሻንጉል 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 ዘጋቢና ዘጋቢና ብላሻንጉል
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። አሁን እዚህ ከዩናይትድ ስቴትስ ወደ ኒውዮርክ ሻገርን በልና አንድ እንግዳ እናሳፈር። ደረሰ ጌታቸው፣ ሰላም ደረሰ፣ እንዴት ነህ?
እግዚአብሔር ይመስገን። ደምዋልክ ሄኖክ፣
ሁለተኛ ጊዜ ነው ጋቢና ስትሳፈር፣ እኔ ደግ ነኝ። እንኳን ደህና መጣ።
እንኳን ቆያችሁ በሰላም።
እንግዲህ በዛሬው ዝግጅታችን ጉዳያችን ብለን እየተነጋገርን ያለነው ወደ ደቡብ አፍሪካ የሚካሄደው ጉዞ ላይ ነው። በርካታ ኢትዮጵያውያን፣ በርካታ የአፍሪካ ቀንድ አገር ሰዎች በዚህ አስቸጋሪ በሆነ መንገድ በህገ ወጥ አዘዋዋሪዎች ይሸጋገራሉ። አንተ ደግሞ በዚህ ዙሪያ ላይ ጥናት አካሄዳል። እንደው እስኪ በአጠቃላይ በጥናት የተመለከትከውን ጭብጥ አጠር አድርገህ ግለጽልን።
አመሰግናለሁ ሄኖክ። እንግዲህ አንተ እንደገለጽከው በአመት በአማካይ ከ 20,000 በላይ የሚገመቱ ኢትዮጵያውያን በሶስት የተለያየ የጉዞ አቅጣጫዎች ድንበር እየተሻገሩ ለስደት ይዳረጋሉ። አንዱና ዋነኛው የስደት ጉዞ አቅጣጫ የደቡብ አፍሪካ ነው። ሁለተኛው መስመር በዚህ በጅቡቲ ወይም በሶማሌ በሰሜን ሶማሌ ሶማሌላንድ በሚሉት ጠረፍ በኩል አድርጎ ባህር አቋርጦ ወደ ቀድሞቹ የየመን ሀገር ድንበሮች የመድረስ ነው። ቀድሞ ብለው አሁን ሀገሩ ስለፈረሰ ነው እና የመንን መሸጋገሪያ ድልድይ አድርጎ ወደ ገልፍ ሀገራት የመሻገር ወደ ቀጣር፣ ወደ ኦማን እና ባህሬን እንዲሁም ደቡብ ሳውዲ አረቢያ የመግባት የስደት መስመር ነው። ሶስተኛው መስመር እንግዲህ በጣም ረጅም እና በጣም ብዙ ትግል የሚጠይቅ ቢሆንም በሰሜን ሱዳን፣ በደቡብ ሊቢያ አቋርጦ ከዛ ከምዕራብ ሰሜን ሊቢያ ጀልባ በመሳፈር በሜዲትራኒያን ባህር ላይ እጅግ ሰቅጣጭ በሆነ መልኩ በጀልባ የሚደረግ ጉዞ ነው። ይሄ እንግዲህ ወደ ማልታ እና ደቡብ ጣሊያን ድንበር ደርሶ ወደ አውሮፓ ለመሻገር የሚደረግ ጥረት ነው እና ኢትዮጵያውያን በሶስቱም መንገድ በጣም በገፍ በሚባል ቁጥር እየተጓዙ እና ከፍተኛ ሰብአዊ አደጋ እየተዳረጉ ነው ያሉት። ይሄ ነው አንዱ የጥናቴ ቅኝት የሚያሳየው
እዚህ ላይ ነው። ደረሰ፣ እዚህ ላይ ዛሬ አትኩሮታችንን ያደረግነው በዚህ ወደ ደቡብ አፍሪካ የሚካሄደው ላይ ነው። በተለያዩ መንገዶች ደግሞ በተለያዩ ዝግጅቶች የምንመጣባቸው ይሆናል። እስኪ አሁን እዚህ ላይ እናተኩርና ወደ ደቡብ አፍሪካ እንዲወጡ የሚያስገድዷቸው ምክንያቶች በሀገር ውስጥ ምንድን ናቸው? ምክንያታቸውስ ምንድን ነው? ብዙዎቹ ወጣቶች እንደሆኑ ነው የሚነገረው።
በጣም አመሰግናለሁ ሄኖክ። አንዱና አብዙ ምክንያት እንግዲህ አሁን በዚህ በእኛ ትምህርትም በሶሲዮሎጂ ኦፍ ማይግሬሽን አከራካሪና የሀሊዮት ወይም የቲዮሪ ዲቤት እያመጣ ያለው እነዚህ ሰዎች ስደተኞች ናቸው ወይስ ኢኮኖሚክ ማይግራንትስ ስራ ፍለጋ የሚፈልሱ ሰዎች ናቸው የሚለው ነገር ነው። ኢኮኖሚክ ማይግራንት ናቸው ብለን እንዳንደመድብ የሚያደርገው አብዛኞቹ እንደምታውቀው ህጋዊ የስራ ፈቃድ ተሰጥቷቸው ወይምኑና ስሩ ተብለው ተጋብዘው የሚመጡ ሰዎች አይደሉም። ህገወጥ በሆነ መልኩ ነው ወደ ደቡብ አፍሪካ የሚገቡት። ሁለተኛው ነገር ወደ ደቡብ አፍሪካ ለመግባትና የስራ ፈቃድ ለማግኘት አብዛኛውን ጊዜ ከሀገሬ የወጣሁት በፖለቲካ ችግር ተገፍቼ ወይም ፈረንጆቹ እንደሚሉት ፐርሴኪዩሽን አጋጥሞኝ ነው በሚል የፖለቲካ ማባበያ ስደተኛ ነኝ በሚል መታወቂያ ነው የሚገቡት። ስለዚህ ማንነታቸው ብዙ ጊዜ ያጨቃጭቃል። እነዚህ ሰዎች ኢኮኖሚክ ማይግራንት ናቸው ወይስ ሬፊጂ ናቸው? እሱን ወደ ጎን እንኳን አድርገነው ዋናውና አብዩ ምክንያት ግን ምንድነው? ስራ ፍለጋ ነው። ሌላ ወደ ደቡብ አፍሪካ የሚደረገውን የፍልሰት ጉዞ ለየት የሚያደርገው ከአንድ የተወሰነ የኢትዮጵያ አካባቢ በገፍ የሚደረግ ጉዞ መሆኑ ነው። ይህም ከደቡብ ኢትዮጵያ ከደቡብ ብሔር ብሔረሰቦች ክልል እንዲያውም ነገሩን ለማጥበብ ከወላይታ ዞን አካባቢ የሚደረግ ፍልሰት ነው። እንዲሁም ከከምባታ አላባና ቀንባሮ ከሚባለው ዞኖች ከነዚህ ሁለት ዞኖች ነው በጣም ብዙ ሰው የሚሰደደው።
በጣም ነው የምናመሰግነው። ያለችን ጊዜ አጭር ነች። እዚህ ላይ እናውርድ። ደረሰ ጌታቸው የፒኤችዲ የመመረቂያ ጽሑፉን በዚህ ጉዳይ ላይ ነው የሰራው። እናመሰግናለን ደረሰ።
ታንክ ዩ ሄኖክ። እግዚአብሔር ይስጥልኝ።
Shirin Gabina VOA kuke saurare yanzu haka tare da Henok Fente da Mesawot Aragao.
Biki talama Johnny na Gabina VOA. With Henok Fente and Mesawot Aragao.
አሁን በኢትዮጵያ ሰዓት አቆጣጠር 1 ሰዓት ከ53 ደቂቃ ሆኗል። የጋቢና ቪኦኤ ዝግጅትን እያዳመጣችሁ ያላችሁት ባጭር ሞገድ 2 ላይ 15580 ኪሎ ሄርዝ እንዲሁም በ6080 ላይ ታገኙናላችሁ። ከምሽቱ 1 ሰዓት ተኩል እስከ 2 ሰዓት ማለት ነው። በመካከለኛ ሞገድ ደግሞ በ1431 እንዲሁ እንገኛለን። ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። ጋቢና ቪኦኤ ይቀጥላል። አስቀድመን በመግቢያችን ከናይሮቢ ዘጋቢያችን ገልሞ ዳዊት ጋር የጀመርነው ውይይት ይሆናል ወደ ጫፍ የሚያደርሰን። እስቲ እናዳምጠው።
በጣም ወጣቶች ናቸው። በተለይ ከአስረኛ ክፍልን ወይንም አስራ ሁለተኛ ክፍልን እንደጨረሱ ትምህርታቸውን መቀጠል ያልቻሉ ሰዎች ናቸው ወደዚህ ነገር የሚገቡት እና መነሻቸውም አብዛኛውን ጊዜ ከደቡባዊ ኢትዮጵያ ክፍል ነው። በተለይ ወላይታ አካባቢ፣ ከሲዳማ አካባቢ እና በተለይ ደግሞ ከከምባታ አካባቢ ይህንን ጉዞ ለማድረግ የሚወስኑ ሰዎች ከዛ ነው የሚነሱ።
ከትምህርት ሌላ እንዲወጡ የሚያስገድዷቸው ምክንያቶች አሉ? እንዴትስ ነው ገንዘብ የሚያገኙት? መቼም ትንሽም ቢሆን ገንዘብ ያስፈልጋል።
አዎ ትክክል ነው፣ ትንሽ ገንዘብ ያስፈልጋል። ይህንን ጉዞ ለማድረግ እስከ 2000 የአሜሪካን ዶላር ወጪ ማድረግ አለባቸው እና ብዙዎቹ ያሏቸውን ነገር ሽጦ ነው የሚሄዱት። ለምሳሌ መሬት ይሆናል፣ ቤት ይሆናል እና ያሏቸውን ነገር ሁሉ አጠቃሎ ሽጦ ነው ወደዚህ ይህንን ጉዞ ለማድረግ የሚወስኑት ወይም የሚመጡት። አለበለዚያ
የማይፈልጉት ተያዙ ጊዜም ነው ፍላጎት አላቸው ለመመለስ።
ሲያዙ አብዛኛዎቹ መመለስ እንፈልጋለን ይላሉ፣ ግን በተግባር የሚያሳዩት ፍላጎት የለም። ለምንድነው? ሽጦ ሁሉን ነገር ጨርሶ ነው ከሀገራቸው የወጡት እና ወደ ኋላ ሲመለሱ የሚመለሱበት ነገር የላቸውም ከቤት አካባቢ እና በዛ አካባቢ የሆነ ደጉማ ነገር ካላገኙ ወይንም የአውሮፕላን ትኬት ወይም የትራንስፖርት ወይም የኪስ ነገር ካላገኙ በስተቀር እነሱ በብቻቸው ተነስተው ወደ ሀገራቸው የመግባት ሞራላቸው በጣም የወደቀ ነው።
እስቲ በስተመጨረሻ ናይሮቢ የሚገኙ የኢትዮጵያ ኤምባሲ በስፋት በምስራቅ አፍሪካ ሀገሮች የሚንቀሳቀሳል እና እነሱ ምን አይነት እገዛ ይሰጣሉ? ምን አይነት ጥያቄስ ነው የሚቀርብላቸው? ከእነሱ የሚገኘው ምላሽስ ምን ይመስላል?
እንግዲህ መጀመሪያ ባለፈው ወር መጨረሻ አካባቢ የተያዙት ወደ 83 የሚሆኑት የኢትዮጵያ ዜጎችን አስመልክቶ እኔ ኤምባሲውን ስለዚህ ጉዳይ ልጠይቃቸው ፈልግ የነበረ፣ እነሱ የሚሉት ስለዚህ ጉዳይ ያገኘነው መረጃ የለም ነው ያሉኝ። ነገር ግን አቶ አንዳርጉ በሬ የሚባሉት ከኤምባሲው እንደነገሩኝ እንዲህ አይነት ነገር ብዙ ነገር ይከሰታል እና እንዴት እንከታተላለን፣ እንዴት እንቆጣጠራለን ነው የሚሉት እነሱ። ከአቅማችን በላይ ሆነ ነገር ነው የሚያነሱት እነሱ። እንግዲህ
በጣም ነው የማመሰግነው ገልሞ ዳዊት፣ ናይሮቢ የሚገኘው ዘጋቢያችን ነው። ለሰጠህን ማብራሪያ እናመሰግናለን። በድጋሚ ወደ ጋቢና እንኳን ደህና መጣ።
እንኳን ደህና ቆያችሁኝ። እኔም በጣም አመሰግናለሁ።
በቃ እዚህ ጋር እናውርድሃ ታዲያ ጫፍ ላይ።
እሺ ጫፍ ላይ ያዝልኝ።
ለዛሬው የጋቢና